ሰላም ለእናንተ ይሁን። የቅዳሜ ምሽት መስከረም 14 2015 ዓ.ም የጋቢና ቪ መሰናዶ ጀመረ። ካሁን ሰዓት ጀምሮ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያዝናናሉ ያልናቸውን የመዝናኛ መሰናዶቻችንን እናስደምጣችኋለን። ደንገረመው መሰናዶን የመራው ኤልያስ አስማረ፣ በቅንብሩ ቆንጅታዬ፣ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከስዕል ጥበብ ባለሙያው ያደረግነው ቆይታ ነው። ይህ ባለሙያ የአብዲሳ አጋን ታሪክ በኮሚክ መጽሐፍ መልክ በእንግሊዘኛና በሰርቢያ ቋንቋ ማሳተም የቻለ ወጣት ነው። ከዚህ በተጨማሪም ደግሞ በወረቀት ሞዛይክ ጥበቦቹ ይታወቃል። እንግዳችን ራሱን ከሚያስተዋውቅበት ቆይታችን ጀምራል።
ስሜ ሚናስ ሀለፍ የምባላለው ሰአሊ ነኝ። ህይወቴም በሙሉ ስዕል ስፈጥር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩም። ዩኒቨርሲቲ ሄጄ የተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰአሊ ስለሆንኩኝ የህይወት ጥሪ ነው የሚባለው እንደ ስራ የያዝኩት ከዛ በኋላ ነው። ከለመረኩኝ በኋላ 3 ዓመት ሌላ መስሪያ ቤት ሰርች፣ ከዛም በኋላ የሙሉ ጊዜ አርቲስት ከመሆኑ ስኝ፣ ከዛ በኋላ ስራ መስራት ጀመርኩኝ። እንደዛ የጀመርኩት ስጀምር የዘይት ቀለም ስዕሎች መስራት ጀምሬ ነው የጀመርኩት። ከዛ አዳዲስ የስዕል አይነቶች በራሴ ፈጥሬ መስራት ጀምሬያለሁ።
እንግዲህ የአንተ ስራዎች የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነው እና የስዕል አጀማመርህ እንዴት እንደሆነ አያይዘህ ንገረኝና የዚህ አይነት አሳሳ ወይም ዘይቤ ውስጥ እንዴት እንደገባህም አብረህ አያይዘህ ንገረኝ።
እንዳልኩሽ ቅድም ጀምር ከልጅነት ጀምሮ አስታውሳለሁ ኤሌመንተሪ ስኩል ደብተሮችን በሙሉ በስዕል ስሞች አጭርባቸው ከጀርባ ከፊት ምናምን አስታውሳለሁ በሙሉ እና እያዳበርኩት መጥቼ ከዛን አሁን እንዳልኩሽ ቅድም ምን ተፈጠረ መሰለሽ፣ አሁን ወደ ፔፐር ሞዛይክ ወይም የወረቀት ስዕሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል። ተገድጄ ነው የጀመርኩት የሆነ ጊዜ ላይ ኢትዮጵያ ውስጥ 2015 ይመስለኛል በፈረንጆች አቆጣጠር 2015 ወይም 14 የዘይት ቀለም ማርኬት ውስጥ አልነበረም፣ ሾርቴጅ ነበር፣ እጥረት ነበረ እና ግዴታ ሌላ አማራጭ መፈለግ ነበረብኝ። ስዕሎችን ለመስራት ዝም ብዬ ቁጭ ማለት አልችልም እንደ አርቲስት ወይም እንደ ሰዓሊ። ስለዚህ ቤቴ የነበሩት መጽሐፍቶች እና መጽሔቶች፣ በተለይ መጽሔቶች፣ ብዙ መጽሔቶች ነበሩ ቤት እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ፣ ግን ኮላዥ ብዙ አልወደድኩትም። ኮላጅ ብዙ ጊዜ ከመጽሔት ውስጥ ያሉትን ምስሎች እንደ ራስሽ አድርገሽ ተጠቅመሽ ነው የምትሰሪው። እሱን እኔ እንደ ራሴ አድርጌ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለግኩም። እኔ የምፈልገው ከለሮችን ብቻ ነው ያጣሁት፣ ቀለም ስለሆነ ማለት ነው። የዘይት ቀለም ስላጣሁኝ ያንን የሚተካልኝ ነበረ የምፈልገው። ስለዚህ ከመጽሔቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ፣ አሁን ለምሳሌ አንድ መጽሔት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም መርጬ እወስዳለሁ። ቀይ ቀለም ካለ ቀዩን ቀለም መርጬ እወስዳለሁ። አረንጓዴም ካለ እንደዛ እያደረኩኝ ከሁሉም መጽሔቶች ውስጥ ከለርፉል የሆኑት ወረቀቶች ቆርጬ አወጣሁኝ። ከዛ ለዘይት ቀለም ያዘጋጀሁት ንድፍ ላይ መለጠፍ ጀመርኩኝ። ሳየው አሪፍ ሆኖ መጣ። ከዛ እንደዛ አድርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለው እንደዛ ነው የጀመርኩት።
እሺ፣ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነን ፈንገብል ቶክን የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለህ። ምንድን ናቸው እነዚህ ነገሮች?
አዎ፣ ኤንኤፍቲ ማለት ነን ፈንጀብል ቶክን ይሉታል እነሱ። ገንዘብን የገንዘብ ምትክ ሊባል ይችላል በአማርኛ ስንቀይረው። ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዚ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል ኤንኤፍቲ የሚባለውን ነገር። ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደምንጠራው አሞሌ ጨው፣ ልክ እንደዛ መቀያየር ይቻላል ማለት ነው። ቫሊዩ ካለው ወይም ይሄ ጥሩ የስዕል ውጤት ከሆነ ዋጋ ካለው ማንም ሰው ሊቀያየረው ይችላል ማለት ነው። ሰዎች ዋጋ የሰጡትና ያ ዋጋ ደግሞ ከጊዜ ወደ ጊዜ እየጨመረ ይመጣል። ስለዚህ ልክ እንደ መቀያየሪያ ገንዘብ ይሆናል ማለት ነው። እሱን ከጀመርኩኝ ቅርብ ጊዜ ነው፣ 1 ዓመት አልሞላም። በአጋጣሚ ነው እሱም ራሱ የሆነ ኮምፒቲሽን ነበረ ስዕሎቻችንን አስገብተን ከተወዳደርም በኋላ ውጭ ሀገር ያሉ ካናዳ መሰለኝ የሶ ሰዓት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይሄንን ዝግጅት። ከዛ እነሱ ማለት ነው ስዕሎች ያቀረብኩት። ከዛ እነሱ ስዕሎች ወደ ኤንኤፍቲ ተቀየሩ ማለት ነው። እና አሁን እነሱ ለመላው ዓለም ላሉ የስዕል አድናቂዎች በሙሉ እያቀረብኩኝ በተለይ ትዊተር የሚባለው አካውንት ላይ ወይም ሶሻል ሚዲያ ላይ ብዙ ሰዎች ይገናኛሉ ኤንኤፍቲ ለመገበያየት እና እዛ ላይ ስዕሎችን እያስተዋወቅኩኝ በዛውም የሀገሬን ባህል እያስተዋወቅኩኝ ስዕሎችን እያቀረብኩኝ እና እየሸጥኩኝ ነው ማለት ነው። እንደዛ ነው።
አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው
ኤንኤፍቲ? አሁን ወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎችን ፎቶግራፍ ነው አሁን እየሸጥኩኝ ያለሁት። ራሱ ዋናው ስዕል ደግሞ አለ። እሱም ደግሞ ለሌላ ጋለሪ ወይም እዚህ ኢትዮጵያ ስላለ ወይም ለሌላ ሰው ድጋሚ ልሸጠው ይችላል።
እንግዲህ በምስሎች ምን አይነት መልእክቶች ነው ማስተላለፍ የምትፈልገው?
የኔ ስዕሎች አብዛኞቹ የሚያተኩሩት በውበትና ባህል ላይ ነው። ውበት ሳስብ መጀመሪያም የሚመጣልኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ እየሰራሁኝ ያለሁት እና ለምሳሌ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ስዕሎች ላይ ማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ በሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላና ጋቢ ላይ የምናያቸው ጥበቦች አሉ አይደለ? እነሱን ነው አሁን ያመጣሁት እዚህ ላይ። እሱ ልክ እንደ አሁን አንድ የሴት ስዕል ስሰራ ወይም የፖርትሬት የሴት ስዕል ስሰራ ከጀርባዋ ያለው ባህል ምንድን ነው የሚለውን ቀጥታ ያለምንም ኢዝሊ ብቻ በቀላሉ ሰው አንደርስታንድ እንዲያደርገው ነው። ይሄ ነው ካልቸራች ሴት ከበስተ ጀርባዋ ያለው ካልቸር ምንድን ነው? ይሄ ነው። ያው ዳትስት ባክግራውንዱ ይሄ ነው። አለቀ። ኢንተግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው? ልብ ብለሽ አይተሽ ከሆነ አብዛኞቹ ስራዎቼ የሙርሲ ሱሪ እና ሱርማ የሚባሉ ብሔረሰቦች አሉ አይደለ? ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮቸው ውስጥ ቀደው የሚከቱት በእንግሊዝኛ ሊፕ ፕሌት ይሉታል። እና እሱ በጣም ከድሮ ጀምሮ የሚያስገርመኝ እና የሚያስደንቀኝ ነገር ስለሆነ እሱን ከትችዋለሁ፣ አካትችዋለሁ በዚህ የኔ ስራዎች ውስጥ። ስለዚህ እንደ አርቲስት ነገሮችን መቀያየር ማሳመርም ስላለብኝ ሌሎች ነገሮችን ማካተት ስላለብኝ ሌላ ተጨማሪ የኢትዮጵያን ባህልንም ከሰብኩበት። አሁን ሰፌድ የሚባል አለ አረገ ከአክርማ የሚባል ሳር የሚሰራ እሱም ራሱን የቻለ ጂኦሜትሪካዊ የሆነ ውበት ያለው አለ። ስለዚህ የእሱን ውበት ደግሞ አመጣሁኝና እዛ ከሰብኩት። ስለዚህ ሁለቱም አንድ ላይ ተጣምረው ይሄዳሉ ማለት ነው።
ደ ፍሩትስ ኦፍ ዋር ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጸረ ሞት የመሰሉ ምስሎች አሉ እና ስለ እሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይሄንን ሀሳብና አጀንዳ ይዘህ ልትሰራ ቻልክ? ምን አይነት መልእክትስ ነው ማስተላለፍ የፈለግከው በዚህ?
በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ኢንስታግራሚን ቼክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው የወረቀት ምስል ስራዎችን ወይም ፔፐር ሞዛይክ አርቶች ላይ ነው። ይህኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩሮ አያዩትም። እስካሁንም አሁንም የተወሰነ እየሰራሁኝ ነው። 2020/2021 እና 2022 ላይ የሰራኋቸው ስራዎች ናቸው። የጦርነት ውጤቶች ናቸው። ፍሩትስ ኦፍ ዋር ይላል። ኢትዮጵያ ውስጥ አሁን እየተካሄደ ባለው ጦርነት ምክንያት የሰራኋቸው ስራዎች ናቸው።
ምንድን ነው እየተናገርክ ያለኸው? የተሰማህን ስሜት ነው እየተናገርክ ያለኸው ወይስ ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው? መልእክቱ ምንድን ነው?
እኔ አርቲስት ነኝ። ብዙ ነገር ባረግ ደስ ይለኛል። ጦርነት ለማስቆም ግን ምንም አቅም የለኝም። ማድረግ የምችለው ነገር ማንጸባረቅ ነው፣ መስታወት መሆን ለማየው ነገር። ስለዚህ እያደረግኩት ያለሁት ነገር ምንድን ነው? የማየውን እውነታ አንጸባርቆ ድጋሚ ለህብረተሰቡ፣ ለሁሉም ሰው መልሶ ማሳየት ነው። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ እያንጸባረቅኩኝና እያሳየሁኝ ነው ያለው። ኤክስፕሬሽን ነው የሚሆነው ዞሮ ዞሮ ቃሉ በአማርኛ ይቅርታ፣
ስሜት መግለጫ
ስላላወቅኩት ስሜት መግለጫ ነው የሚሆነው። አዎ። ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረግኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ እና በዚህ 2 ዓመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ። እንደ እውነት ደግሞ ያየሁት ይሄ ነው። አሁን ስለ ኢትዮጵያ ቀደም ጥሩ ጥሩ ነገሮችን ሰርቻለሁ፣ ፈለግኩትም አልፈለግኩትም እኔ እውነት ነው ሁልጊዜ የምናገረው። እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለሁ። ባህል ላይ ስመጣ ፔፐር ሞዛይክ አርቶች ይናገራሉ፣ ስለ ባህል፣ ስለ ውበት ሁሉንም ይናገራሉ። ያንን እየሰራው ባለሁበት ሁኔታ ይሄ ጦርነት ተጀመረ። ግዴታ ስ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። ከሚናስ ሀለፎም ጋር የጀመርነውን ውይይት እንቀጥላለን። አልተጠናቀቀም። እዚህ ጋ የሙዚቃ አፍታን ውሰድ። እሱ ባለው ይቀጥላል።
ፈመረረች በቃት መጣም አልቆባታል የፍቅሬ ጣም ከእንግዲህም ልተው ከተወች ፍቅሬን ትታ ተረሳች። በአደባባይ ቆሜ ስለምናት ማሰብ ከብዶኝ እሷን ማጣት ችላል ግብ ተስፋ እንኳ በእሷ ጉዳይ የሚያሳየኝ በር በላይ ስርስር ከደጃፏ አይደለችም ልክ እንዳፏ ስትመጣ ተቀባይሽኝ ስትሄድ ሆኗል ልቤ አሽከምር ምን እንደሚያለያየን አላውቅም ስትመጣማ አልጠይቃትም መውደዳ ሰው ገዝቶ ለጉሞኛል እንደ ጉዛ አስቀምጦኛል።
ጋቢና ቪ ይቀጥላል። የምናልፈው ከሙዚቃው በፊት ከሰዓሊ ሚናስ ሀለፎም ጋር የጀመርነውን ቆይታ ነው የምንቀጥለው። ጥቂት ስለ አብዲስ አጋ መጽሐፈ ደግሞ ንገረኝ። እንዴት ነው ያ የተወለደው?
አብዲስ አጋ ድሮ ጀምሮ ማስታወሰው የመጀመሪያ አብዲስ አጋ ነው የሰማሁት አራተኛ ክፍል አማርኛ መጽሐፍ ወይም መጽሐፍ ላይ በአጭሩ እንደ ምንባብ አንብበን ነው ያደግነው። በዛ ላይ ነው ማስታወሰው፣ ግን ሙሉ ታሪክ ግን አላውቅም። ከዛን 2016 ላይ ታክሲ ውስጥ ሆኜ አስታውሳለሁ። በዛ ጊዜ እንደውም ሙሉ ለሙሉ የስዕል እንትን ውስጥ አልገባሁኝ ነበረ። ኤንጂኦ እየሰራሁ የነበረ ዶት ኢትዮጵያ የሚባል እና ወደዛ ስሄድ ታክሲ ውስጥ ነው ደግሞ እሰማለሁ የአዲስ አጋን ታሪክ። አዲስ አጋ ጣሊያን ገብቶ ከእስር ቤት ካመለጠ በኋላ የራሱን ጦር እንደገነባና ጣሊያን ጦሮችንና የጀርመን ናዚ ወታደሮች ጦሮችን ሲያጠቃ እንደነበረ ታሪክ አላቀውም ነበር። አዲስ ነው የሆነ ልክ እንዳልኩሽ ቅድም አራተኛ ክፍል ምንባብ ላይ የነበረው እንደዚህ አይነት ታሪክ አልነበረ። ኮንሰል ታሪክ ብቻ ነበረች እና ይህኛውም ታሪክ ስሰማ በጣም አዲስ ነገር ሆነብኝ እና ከዛ በኋላ ነው ራሴ መፈለግ የጀመርኩት። በደንብ የእሱ ታሪክ ሙሉ ለሙሉ ማወቅ ፈለግኩኝ እና መጽሐፉን ፈለግኩኝ በየመጽሐፍት መደብሮች፣ ግን ላገኘው አልቻልኩም። ብዙ ቦታዎች ፈለግኩኝ አስታውሳለሁ፣ በጣም ስለፋ ነበር። እዛም ሰከንድ ሀንድ ቦታ ሄድና ፈልጋለኝ የተወሰኑ እንትኖች መጽሐፍት ሻጮች የዛኔ ድጋሚ ጊዮርጊስ ተመልሼ ያገኘሁት እና በውድ ዋጋ ገዛሁኝ እና ያን መጽሐፍ ማንበብ ጀመርኩ እና በጣም ነው የተደነቅኩት በሱ ታሪክ። መጀመሪያ ያሰብኩት ኖርማል አንድ ስዕል የኦይል ፔንቲንግ ስዕል ነበር መስራት የፈለግኩት፣ ግን ሳስበው የአዲስ አጋ ታሪክ በአንድ ስዕል ብቻ የሚያቆም አይነት ታሪክ አይደል። ብዙ ተከታታይ የሆነ ብዙ ጀብዶዎች አሉት። አንዱን ከአንዱ ለይተሽ ማታስቀሪው ነገር ስለሆነ በምን አይነት ዘይቤ ልግለጸው ብዬ ሳስብ መጀመሪያ ኦፍኮርስ ፊልም ነው ሊሰራለት የሚገባው፣ ግን እኔ ደግሞ የፊልም ሰሪ አይደለሁም፣ ዳይሬክተር አይደለሁም። ስለዚህ ሰዓሊ ነኝ፣ ልሰራው የምችለው ስዕል ነው። በስዕል ሆኖ ግን በምን አይነት ስዕል ዘይቤ በምን አይነት ዲስፕሊን ልስራው ብዬ ሳስብ ኮሚክ ቡክ ወይም ግራፊክ ኖቭል ነው መሆን ያለበት ይሄ ነገር። ስለዚህ በዛ መንገድ መስራት አለብኝ ብዬ ወሰንኩኝ። 6 ወር ወይም 7 ወር ፈጅቶብኛል የእሱን ግራፊክ ኖቭል ለመስራት። 146 ገጾች አሉት። ከዛ በኋላ የጀመርኩት እና እያንዳንዱን ታሪኮች ነድፌ እያንዳንዱን ስዕሎች የቱ ጋር መግባት አለበት፣ የትኛው ታሪክ እንዴት መገለጽ መቻል አለበት፣ የትኛው የቱ ጋር ቢገባ እንዴት አሪፍ ይሆናል የሚለውን። ከባዱ ነገር ምንድን ነው? አሳታሚ ማግኘት ነው። በጣም ከባዱ ነገር የሆነብኝ ሰርቼ ከጨረስኩኝ በኋላ እሱ ተራራ ነው የሆነብኝ። ማንም ሰው ፍሊል አልፈለገም። ለምን እንደሆነ አልገባኝም። ስቴት እስካሁን ድረስ ብዙ መስሪያ ቤቶችን ሳናግራቸው ነበር ስፖንሰር እንዲሆኑ ለዚህ መጽሐፍ፣ ግን ማንም ስፖንሰር አጣሁኝ። በሚገርምሽ ሁኔታ የሰርቢያ ኤምባሲ ነው ስፖንሰር ያደረገኝ ይህን እንዲታተም። አንድም የሰርቢያን ኤምባሲ እንዳናገራቸው ያደረገኝ ምንድን ነው፣ አዲስ አጋ ከእስር ቤት ያለ ጣሊያን ውስጥ ዩጎዝላቪያዊ ጓደኛ ነበረው አንድ ላይ ታሰረ እና እስር ቤት ሲያመልጥ እና ጦር ሲገነባም ከእሱ ጋር ሆኖ ነው ያንን ጦር የገነባው እና ጣሊያኖችን እና ጀርመኖችን ሲያሸንፈ የነበረው። ስለዚህ ዩጎዝላቪያ የድሮ ሀገር ናት፣ አሁን ተበታትነዋል። ዋናው ሀገር ግን የዛን ጊዜ ዩጎዝላቪያ እያለች ሰርቢያ ነበረች። ይሄንን ስለማቅ ሰርቢያ ኤምባሲ ሄጄ አናገርኳቸው። እነሱ በጥሩ ትን ሁኔታ ተቀበሉኝ። ከዛ እነሱ ናቸው ስፖንሰር አድርገው ይህን መጽሐፍ እንዲታተም ያደረጉት እና ያ ባጭሩ ይሄ ነው ታሪኩ የዛ መጽሐፍ።
በጣም የሚደንቅ ታሪክ ነው። እንደ ሰዓሊ አጠር አድርገህ ንገረኝ እስቲ ያሉ ተግዳሮቶች ምንድን ናቸው? ቅድም እንግዲህ አንዳንድ ተግዳሮቶች ሊሆነ ለየት ያለ ውጤትና ፍሬ ያፈራሉ፣ ስለዚህ ወደ ሌላ መልካም ነገር ጎትተውሃል፣ የራስህን ቀለም ይዘህ እንድትወጣ አድርገውሃል። ግን እንደ ሰዓሊ ያሉ ተግዳሮቶች ምንድን ናቸው?
እንደ ሰዓሊ ያሉት ተግዳሮቶች ወይም ችግሮች የህብረተሰቡ ለስዕል ያለው አተያይ ሊሆን ይችላል። ግን ሙሉ ለሙሉ መፍረድ አይቻልም። እያንዳንዱ ሀገር ካለው ኢኮኖሚ ጋር ይገናኛል ለአርት ወይም ለጥበብ ያላቸው አተያይ። ስለዚህ ቀስ በቀስ እያደገ መምጣት አይቀርም። ግን ዞሮ ዞሮ ሁሉም ሰው የተወሰነ ያክል ፔንሽን ወይም አትኩሮት ለስዕል ለተለያዩ አይነት የጥበብ ውጤቶች አትኩሮታቸውን ሊያሳዩ ጥሩ ነው ብዬ አስባለሁ። እሱ አንድ ስነ ችግር ነው ወይም ተግዳሮት ነው ብዬ ማስብ እሱ ነው።
እሺ ሚናስ፣ በጣም ነው የማመሰግነው ስለነበረን ቆይታ። ከዚህ በኋላ የት እንጠብቀው ሚናስን?
በኋላ ብዙ አያም ብዙ ጊዜ እየገደበኝ ነው። መስራት የምፈልጋቸው ብዙ እቅዶች አሉ፣ ብዙ ስራዎች አሉ። ኖት ሰርች ያስቀመጥኳቸው ብዙ ሰራቸው አሉ። ቀስ በቀስ እንደ ጊዜው ሁኔታ እና እንደ ፈቀደልኝ ሁኔታ አይቼ ማውጣቸው ወይም ለህብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከኔ መጠበቅ ትችላላችሁ ብዬ ማስቀመጥ እችላለሁ። እኔም በጣም አመሰግናለሁ። ታንክ ዩ።
ቆይታችሁን ከጋቢና ቬጋል ለማድረግ ስለመረጣችሁ እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ባህላዊ ክንውን ነው። ጎበና ሽኖዬ ጭጋጋማው የክረምት ወራት አልፎ የጸደይ ወቅት መክባቱን ተከትሎ የሚከወን የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጭፈራ በኦሮሚያ ክልል በተለያዩ አካባቢዎች የሚከወን ነው። ወጣቶች ይህን ጨዋታ የሚጫወቱት በየቤቱና በየጎዳናው በቡድን በመሆን አንድ ላይ ተሰባስበው ነው። ይሄ የጨዋታ ጊዜ ታዲያ የመተጫጫ መድረክ እንደሆነም ያነጋገርናቸው ወጣቶች ይናገራሉ። ይህ ባህላዊ ጨዋታ የአዲስ መንፈስ የተስፋ ተምሳሌት ተደርጎም እንደሚታወቅ ወጣቶቹ ይገልጻሉ። ፀሐይ ዳምጠው ቀጥላለች።
በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎበና ሽኖዬ ጨዋታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው። የጫውታው አላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ስጠባ የምስራች የሚያበስሩበት ጫውታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎበና ሽኖዬ ጫውታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየአመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጫውታ ታሪካዊ ዳራ ሲገልጽ
የኦሮሞ ማህበረሰብ ውስጥ ከተጠራቸው በገዳው ስርዓት ውስጥ ከተጠራቸው ሴቶች አንዱ ዘመንን የሚቀበልበት ስርዓት ነው። ይህ ዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ ጥሩና ቀሪዎች ላይ። የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ ነው። በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ እየዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጨዋታ ነው።
ወጣት ሰላም መስፍን በየአመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደምጫወቱ ገልጻለች።
እንቁጣጣሽ የሚሄደው ልጃገረድ ነው። እንቁጣጣሽ በየአመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት እና እንቁጣጣሽ ማለት ደስ ይላል። ሁላችንም ተሰብስበን በአመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው። በአቅሜ ላይ ነው የምንጀምረው። መዝጊያ ነው ያው ከ15 ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ግሩፕም በስራም በተለያየ ምክንያት ነው የምንሄደው። ሰው ጋር ስንሄድ ይዘን የምንሄደው በእጅ የሚያዝ አለ ቄጠማ እና ብርም ይሰጣል፣ ምግብም ይሰጣል፣ ዳቦ በየቤቱ የተለያየ ነገር ነው የምንሄደው። ባህላቸውን የሚገልጽላል።
እስቲ ስትሄዱ ስጨፍሩ ምን ብላችሁ የምትጨፍሩት?
ኖዬ አሽኖዬ ካሜ አመስቀሎዬ ቤንኩኒ ቡቂፋና ቤንኩኒ ቡቂፋን ጉጉዳያ ኤዱሜ ጢጢኖ ጉዲፋን ሰያና ያ ሰያና ዳዳርባ ፈራያና።
ወጣት ፈልመታ ደረጀ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል።
ጎቤ ከነ የጋኩም አርጋ ሽርተን ረጫላት ከንከበጁ ቄሮ ፊቀሬዳ ቄሮ ፊቀሬ ጀጁ ከንፉኔ ወኪን ከንሜሩም ኔዳ።
ጎቤን እንደምትመለከችው በአብዛኛው የሚያከብሩት ወጣቶች ናቸው። ወንዶችም ሴቶችም ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በማል እየጠፋ እየተረሳ ነበር። ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ ዓመት የምስራች ማብሰሪያ ባህል ነው። በጣም ደስ ይላል።
ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የምትደረጉ የባህላዊ ጫዋታዎች እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርሶች መካከል አንዱ እንዲሆን መስራት ይገባል ስል ወጣት ብሩክ ይናገራል።
እናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉ ድረስ የሌሎች ወንድም ህዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መለወጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ ዓላማ። ሌላው ይህ ካርኒቫል በሀገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት ባሎች ይህንን ገጸ በረከት ተጠቅማ በሀገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በሀገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርብናል። ከዚህ ውጭ ወጣቶች ባህልና እሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልገናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነት ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን ይፈልጋል። የትኛውም ብሔር ዘንድ ዘመን የሚለወጥበት የራሱ እሴትና ባህል አለ።
በዚህ ባህላዊ ጨዋታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው አሁን ግን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በሚጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየዓመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ሲሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ህዝብ መገለጫ ነው። እንደ ጎበና ሽኖዬ ያሉ የኦሮሞ ህዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በዓለም ቅርስነት ቢመዘገቡ ጥሩ ይመስለናል ሲሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከበራችሁ አድማጮቻችን የቅዳሜ ምሽት መሰናዷችንን እዚህ ላይ ፈጸምን። የምንሰናበታችሁ በሃሌሉያ ተክለ ጻድቅ ቆየት ባለዘፈን ነው። የደንገረመው መሰናዶን የመራው ቆንጅታዬ፣ በምሽቱ ዋና አዘጋጅነት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት እንገናኝ። ጤና ይስጥልኝ።
Sit take up for me. Made it for